ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሁለት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ሰኔ 10 2012 ዓ.ም ተመረጥ ዝግጅታችን ጀመረ።
ክልሎች መናወብ አለባቸው። በተለይ ደግሞ አሁን ሐረሪ ክልል አለ፣ የድሬዳዋ ከተማ መስተዳድር አለ፣ እንዲሁም ደግሞ ሶማሌ ክልል ምስራቅ ሐረርጌ ዞን ቦርማ ክልል ያለው እነዚህ ተናቦ የማይሰሩ ከሆነ አደጋው ከባድ ነው የሚሆነው ማለት ነው። እርስ በርሳቸው ብቻም ሳይሆን ለመሃል ከተማውም ራሱ የሚጠፍ ችግር ነው የሚመጣው ማለት ነው።
የጤና ሚኒስቴር ዴኤታ ዶክተር ደረጀ ዱጉማ ናቸው። የምስራቅ ኢትዮጵያ አጎራባች ክልሎች የኮሮና ቫይረስን ለመከላከል በጋራ ተቀናጅተው ለመስራት ያደረጉትን ስምምነት በተመለከተ ከተ የሚያብራሩበትን ዘገባ ባብይ ርዕስ ይዘን እንመለሳለን። ጤና ይስጥልኝ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምናመሻችሁ አድማጮች፣ ዜናውን ማንብላችሁ አራንጭ ሳዬ ነኝ። በኢትዮጵያ ባለፉት 24 ሰዓታት ውስጥ በተደረጉ 5274 የላቦራቶሪ ምርመራዎች 129 ሰዎች የኮሮና ቫይረስ ተገኝተባቸዋል። በአጠቃላይ በኢትዮጵያ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 3759 ደርሷል ሲል የሀገሪቱ የጤና ሚኒስቴር አስታውቋል። ቫይረሱ የተገኘባቸው ሰዎች 50 ሴቶች እና 79 ወንዶች ሲሆኑ 85 ሰዎች ከአዲስ አበባ፣ 11 ከትግራይ፣ 10 ከሶማሌ ክልል፣ 7 ከደቡብ ክልል፣ 6 ከአማራ፣ 5 ከኦሮሚያ፣ 4 ከድሬዳዋ እና 1 ሰው ከአፋር ክልል ናቸው። በተያያዘ ባለፉት 24 ሰዓታት ውስጥ 2 በሕክምና ማዕከል ውስጥ የነበሩ ታማሚዎች ሕይወት አልፏል። በአጠቃላይ በኢትዮጵያ ቫይረሱ የተገኘባቸው እና ሕይወታቸው ያለፈ ሰዎች ቁጥር 63 ደርሷል። በሌላ መልኩ በትላንትናው ዕለት 111 ሰዎች 109 ከአዲስ አበባ እና 2 ከድሬዳዋ ያገገሙ ሲሆን በአጠቃላይ በሀገሪቱ ከበሽታው ያገገሙ ሰዎች ቁጥር 849 መሆኑን የጤናው ሚኒስቴር ጠቁሟል። በኤርትራ ደግሞ በኮቪድ-19 የተያዙ ሰዎች ቁጥር ወደ 121 ከፍ ማለቱ ተገልጿል። ሰኔ 9 በተደረገ የላቦራቶሪ ምርመራ 12 ተጨማሪ ሰዎች ኮሮና ቫይረስ እንደተገኘባቸው የኤርትራ የጤና ሚኒስቴር አስታወቀ። 11ዱ በአዲባራ ለይቶ ማቆያ የነበሩ እንደሆኑ፣ አንዱ ደግሞ ከኢትዮጵያ ወደ አስመራ የተመለሰ ዜጋ መሆኑን የኤርትራ የጤና ሚኒስቴር ጨምሮ ገልጿል። በኤርትራ በኮቪድ-19 የተያዙ ሰዎች ቁጥር 121 ደርሷል። እነዚህ 39 ሰዎች ከበሽታው ሲያገግሙ 82ቱ በሆስፒታል ክትትል እየተደረገላቸው እንደሆነ የኤርትራ የጤና ሚኒስቴር አስታውቋል። በዩናይትድ ስቴትስ የፖሊስ አሰራር ለውጥ የማድረጉ ነጥብ ዛሬ በሀገሪቱ ምክር ቤት አብይ ቦታ ይዘውሏል። በሕግ መወሰኛው ምክር ቤት ያሉት ሪፑብሊካውያን ፖሊሶች በአሜሪካ መንገዶች ላይ ለሚፈጽሙት ተግባር ተጠያቂ እንዲሆኑ የሚጠይቅ የውሳኔ ሀሳብ አቅርበዋል። የሕግ መምሪያው ምክር ቤት ዲሞክራቶች ግን ፖሊሶች የሚፈጽሟቸውን በደሎች ለመገደብ የሚችል ውሳኔ ለማሳለፍ እየሰሩ መሆናቸው ታውቋል። ዩናይትድ ስቴትስ ውስጥ ፖሊሶች ጭካኔ የተመላበት የማጥቃት ተግባር ይፈጽማሉ በሚል ቁጣ ዘል ህዝባዊ ተቃውሞ ለሳምንታት ያህል ሲካሄድ ከቆየ በኋላ የሀገሪቱ ፕሬዚደንት ዶናልድ ትራምፕ በፖሊሶች አያያዝ ላይ ለውጥ እንዲደረግ የሚያስችል ትዕዛዝ ትላንት ፈርመዋል። የአሜሪካ ድምፅ ዘጋቢ ፓትሲ ኪድዋ ኩስዋራ ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች።
ባለፈው ግንቦት አጋማሽ ሚኒያፖሊስ ከተማ ውስጥ ጥቁር አሜሪካዊው ጆርጅ ፍሎይድ በፖሊስ ቁጥጥር ስር በነበረበት ህይወቱ ማለፉን ተከትሎ ዩናይትድ ስቴትስን የፖሊስ ጥቃትና ተቋማዊ ዘረኝነት ይወገድ በሚል የተቃውሞን ቅስቀሳ ተወጥራ ከርማለች። ባለፈው ሳምንትም አትላንታ በሚገኝ የፈጣን ምግብ ቤት ሬሻርድ ብሩክስ የተባለው ጥቁር አሜሪካዊ በነጭ ፖሊስ ተተኩሶበት ህይወቱ አልፏል። ተቃዋሚዎች ምግብ ቤቱን በሳት አጋይተውታል። ትናንትና ፕሬዝዳንት ዶናልድ ትራምፕ የፖሊሶችን አሰራር የሚመለከት ማስፈጸሚያ ትዕዛዝ በሕግ አስከባሪዎች ታጅበው ፈርመዋል። መጥፎ ፖሊሶች አሉ ፕሬዝዳንቱ በጣም ጥቂት ናቸው። ስለዚህ የሚወሰደው የለውጥ እርምጃ የመልካሞቹን ፖሊሶች ስራ የማያደናቅፍ መሆን አለበት። ለፖሊስ የሚመደብ ገንዘብና ሌላም አቅም እንደ ማህበራዊ አገልግሎት ላሉ ሌሎች የህዝብ ደህንነት ማስጠበቂያ ዘርፎች ይዛወር የሚሉትንም ጥሪዎች ፕሬዝዳንቱ አይቀበሉም።
Americans want law and order. They demand law and order. They may not say it.
አሜሪካውያን ህግና ስርዓት እንዲከበር ይፈልጋሉ ይጠይቃሉ። ገልጸው አይናገሩት ይሆናል እንጂ የሚፈልጉት እሱን ነው። አንዳንዶች የሚፈልጉት እሱን መሆኑን ላይቁ ይችላሉ ግን ይፈልጉታል።
ፕሬዝዳንቱ የፈረሙት ማስፈጸሚያ ትዕዛዝ የፖሊስ ስልጣና ማረጋጋት አንዲኖር ያላግባብ ኃይል ተጠቅመዋል ተብለው የሚወነጀሉ ፖሊሶችን ለመከታተል እንዲቻል የመረጃ ልውውጥ አሰራሩን ማጠናከር የሚሉትን ያካተተ ነው። የአምሮ ጤናን የመሳሰሉ አገልግሎቶች እንዲጠናከሩም ይጠይቃል። ፕሬዝዳንቱ በንግግራቸው የሚኒሶታው ፖሊስ ጆርጅ ፍሎይድ ላይ እንዳደረገው ያለ አንገትን አንቆ በቁጥጥር ስር ማዋል የፖሊሱ ህይወት አስጊ ሁኔታ ካልተፈጠረበት በስተቀር መከልከል አለበት ብለዋል። የመወሰኛ ምክር ቤቱ ህዳን ዲሞክራቶች መሪው ሴኔተር ቻክ ሹመር ግን የፕሬዝዳንቱ ማስፈጸሚያ ትዕዛዝ በቂ አይደለም ሲሉ ተችተዋል። ፕሬዝዳንት ትራምፕ በንግግራቸው የዘረኝነትን ጉዳይ አላነሱም። የፕሬዝዳንቱን ንግግር ተከትሎ የዲሞክራቲክ ፓርቲው ፕሬዝዳንታዊ እጩ ጆ ባይደን በትዊተር በሰጡት አስተያየት ተቋማዊ ዘረኝነት በህብረተሰባችን በሁሉም ዘርፍ የሚታይ ነገር ነው። በሕግ አስከባሪውም እንዲሁ። ከስር መሰረቱ ነቅለን ለማውጣት ጠንክረን መስራት አለብን ብለዋል።
አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በህንድና በቻይና መካከል በተፈጠረ ግጭት 20 የህንድ ወታደሮች እንደተገደሉ ተዘግቧል። ግጭቱ የተከሰተው በሂማላያ ምድረ በዳ ላይ በሚገኘው ገላዋን ሸለቆ በተባለው በምስራቅ ላዳክ ውስጥ መሆኑ ተገልጿል። በሁለቱም ሀገሮች መካከል ባለው የድንበር ጠብ እንዲህ አይነት ግጭት ሲከሰት በአምስት አስርተ ዓመታት ውስጥ ለመጀመሪያ ጊዜ ነው ተብሏል። የወታደሮቻችን መስዋዕትነት በከንቱ እንደማይሆን ለሀገሪቱ ለማረጋገጥ ወዳለው ሲሉ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ዛሬ በቴሌቪዥን ተናግረዋል። ስለ ግጭቱ ብዙም ግልጽ የሆነ መረጃ ባይኖርም የሁለቱም ሀገሮች ወታደሮች ከተራዘመ ጭቅጭቅ በኋላ በድንጋይና በብረት እንደተደባደቡ የህንድ ሚዲያ እንደሚለው ከሆነም አንዳንዶቹ ወታደሮች ወደ ወንዝ እንደተገፉ ተገልጿል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ዣኦ ሊዣን ቻይና ከህንድ ጋር በሚያዋስነው ድንበር ላይ ሌላ ግጭት እንዲኖር አትፈልግም። ሁለቱም ሀገሮች ችግሩን በዲፕሎማሲና በወታደራዊ መስመሮች በኩል ለመፍታት በቅርቡ እየሰሩ ነው ብለዋል። አሁን ደግሞ በተለያዩ ሀገሮች የኮሮና ቫይረስን ሁኔታ እንመለከታለን። የቻይና መዲና ቤጂንግ አዲስ የተከሰተውን የኮሮና ቫይረስ መዛመትን ለመከላከል ስትል ዛሬ አዲስ እገዳዎችን ደንግጋለች። ብራዚል የቫይረሱ መዛመት በየቀኑ እየጨመረ መሆኑን ገልጻለች። በዩናይትድ ስቴትስ በኮሮና ቫይረስ የሞቱ ሰዎች ብዛት በአንደኛው የዓለም ጦርነት ወቅት ከሞቱባት ሰዎች የበዛ ነው ተብሏል። ቤጂንግ ውስጥ ከተወሰዱት የመከላከያ እርምጃዎች መካከል በርካታ የአገር ውስጥ አይሮፕላን በረራዎችን መሰረዝ፣ ጥብቅ የአካል መራራቅ ተግባር መፈጸም፣ በአንዳንድ የመኖሪያ ሰፈሮች የሚገቡ ሰዎችን የሰውነት ሙቀት መመርመርና እንዲመዘገቡ ማድረግ ይገኙባቸዋል። የብራዚል የጤና ባለስልጣኖች በ24 ሰዓታት ውስጥ 34918 አዲስ የቫይረስ በሽተኞች ማግኘታቸውን ገልጸዋል። ብራዚል ውስጥ በአሁኑ ወቅት 900,000 የኮሮና ቫይረስ በሽተኞች እንዳሉ ተገልጿል። ከዩናይትድ ስቴትስ ቀጥላ ከዓለም ሁለተኛዋ ሆናለች። ቤጂንግ ባለፈው ሳምንት የቫይረሱ በሽተኞች ማግኘቷን ከገለጸች ወዲህ አሁን ቢያንስ 137 አዲስ በሽተኞች እንዳሏት ጠቁማለች። የብራዚል ፕሬዚደንት ጀር ቦልሶናሮ የበሽታውን ክብደት በማካለል የንግድ ተቋማት በራቸውን እንዲከፍቱ ሲያበረታቱ ቆይተዋል። በቀጠናችን ኮሮና ቫይረስ ከተዛመተባቸው መላ ሀገሮች 23 ከመቶዎቹ ከሙታኑ ደግሞ 21 ከመቶዎቹ ብራዚል ውስጥ ናቸው። የቫይረሱ መዛመት መጠንም ሲቀንስ አላየንም ሲሉ የፓን አሜሪካን የጤና ድርጅት ስራ አስኪያጅ ካሪሳ ኢቴን ትናንት ገልጸዋል። ከሞላ ጎደል በመላ የላቲን አሜሪካ ሀገሮች ያለው ሁኔታም ይህ ነው በማለት መክለዋል። ፔሩም በኮሮና ቫይረስ መዛመት ክፉኛ ተጎድታለች። የሙታኑ ቁጥር 7000 መድረሱን ትናንት አስታውቃለች። የሆንዱራስ ፕሬዚደንት ሁዋን ኦርላንዶ ሄርናንዴዝ የኮቪድ-19 በሽታ እንደያዛቸው ትናንት አስታውቀዋል። በዩናይትድ ስቴትስ ከ2.1 ሚሊዮን በላይ የቫይረሱ በሽተኞች አሉ። የሞቱት ደግሞ 117,000 እንደሆኑ ጆንስ ሆፕኪንስ ያወጣው አሃዝ አመልክቷል። በመጨረሻም ዜና እረፍት። በኢትዮጵያ የቦክስ ታሪክ ውስጥ ስመጥር ከሆኑት አንዱ የነበረው ሰይፉ መኮንን ወይም በቅጽል ስሙ ቲቦ ከዚህ ዓለም በሞት ተለየ። ሰይፉ መኮንን 2 ጊዜ ሀገሩን ወክሎ በኦሎምፒክ የቦክስ ውድድር ላይ ተሳትፏል። ሎስ አንጀለስ ከተማ የሚገኘው ዘጋቢያችን ዳንኤል አርጋው በዚሁ የስፖርት ሰው ህልፈት ዙሪያ አጭር ዘገባ ልኮልናል። ቀጥሎ ይቀርባል።
አንጋፋው የቀድሞ የኢትዮጵያ ብሔራዊ ቡድን የቦክስ ስፖርት ከባድ ሚዛን ተወዳዳሪ ሰይፉ መኮንን ወይም በቅጽል ስሙ ጢቦ ለበርካታ ዓመታት በኩላሊት በሽታ በሕክምና ሲረዳ ቆይቶ ከትላንት በስቲያ በተወለደ በ67 ዓመት ዕድሜው በሎስ አንጀለስ ከተማ ከዚህ ዓለም በሞት ተለይቷል። የአውሮፓውያን ዘመን አቆጣጠር በ1972 ዓመተ ምህረት እና በ1976 ዓመተ ምህረት በሙኒክ እና ሞንቴሪያል በተካሄደው የኦሎምፒክ ውድድር ላይ ሰይፉ ጢቦ አገሩን ወክሎ ተወዳድሯል። ሰይፉ መኮንን የቦክስ ስፖርት የጀመረው እንደ አውሮፓውያን ዘመን አቆጣጠር በ1971 ዓመተ ምህረት በዳግማዊ ምኒልክ ትምህርት ቤት ተማሪ በነበረበት ወቅት ሲሆን ልምምድ ያስጀመሩትም አሜሪካዊ አሰልጣኝ ኤድዋርድ ሳይመን መሆናቸውም የዚሁ አንጋፋ ቦክሰኛ ግለ ታሪክ ያትታል። በ1973 ዓመተ ምህረትም እንደ አውሮፓውያን ዘመን አቆጣጠር በአዲስ አበባ ላይ በተካሄደው የምስራቅና መካከለኛ አፍሪካ ሻምፒዮና ውድድር ላይ በከባድ ሚዛን ለሀገሩ የወርቅ ሜዳል አስገኝቷል። ለዚህም ከቀዳማዊ ኃይለሥላሴ እጅ ሽልማት ተበርክቶለታል። ለበርካታ ዓመታትም የኢትዮጵያ ብሔራዊ ቡድን የቦክስ አሰልጣኝ በመሆንም አገልግሏል። ናይሮቢ ኬንያ በነበረበት ወቅትም የዓመቱ ምርጥ ቦክሰኛ በመሆንም ተመርጧል። ከዚያም ወደ አሜሪካ በመምጣት በስፖርት አሰልጣኝነትና የአበበ በቂላ ማስታወሻ ማራቶን መስራችና አስተባባሪ በመሆን ለበርካታ ዓመታት አገልግሏል። ይኸው አንጋፋው ስፖርት ሰው በሕክምና ሲረዳ ቆይቶ ዳግም ላይ መለስ በሞት ተለይቷል። ቦክሰኛ ሰይፉ መኮንን የሁለት ልጆች አባት ነበር። ለአሜሪካ ድምጽ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።
አድማጮች የምሽቱ ዜናችን እዚህ ላይ አበቃ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ሰኔ 10 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል።
በሚኒስትር የሚቋቋሙ ተቋማት ሁሉ ፍቃድ ሳይፈልጉ ለየብቻ በዚህ አዋጅ መሰረት ደውልና ከሰውነት አግኝተዋል።
እግዚአብሔርን ለማምለክ እና ለማመስገን የምንችልበት ሁኔታ ነው የተፈጠረልን። ስለዚህ በጣም ደስ ብሎናል።
የሰማችኋቸው ኡስታዝ አህመዲን ጀበልና ፓስተር ሃምፍሬ አሊጋዝ ናቸው። በቅርቡ የህዝብ ተወካዮች ምክር ቤት ስላጸደቃቸው የእምነት ተቋማትን የሚመለከቱ አዋጆች ከተናገሩት የተወሰደ ነው። ዘገባው በሁለተኛው አጋማሽ ይቀርባል። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። አሁን የዕለቱ አበይት ከኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። በምስራቅ ኢትዮጵያ ተጎራባች ክልሎች የኮሮና ቫይረስን ለመከላከል በጋራ ተቀናጅተው ለመስራት ተስማሙ። በአካባቢው ለሶስት ቀናት ጉብኝት ሲያደርጉ የነበሩት የጤና ሚኒስትር ዴኤታው ዶክተር ደረጀ ዱጉማ በሶማሌ ክልል ደዋሌ ለይቶ ማቆያ ያለውን መጨናነቅ ለማስቀረት በለይቶ ማቆያው ያሉ 97 የኮሮና ቫይረስ ያለባቸው ሰዎች ወደ ሌሎች አካባቢዎች እንዲሄዱ መወሰኑንም አስታውቀዋል። አዲስ ቸኮል ተጨማሪ ዘገባ አለው።
በመስራቅ ኢትዮጵያ የሚገኙ የሶማሌና ሐረሪ ክልሎች እንዲሁም የድሬዳዋ አስተዳደርና በኦሮሚያ ክልል ለምስራቅ ሐረርጌ ዞን የኮሮና ቫይረስን ለመከላከል ያካባቢውን የህዝብ ለህዝብ ትስስር ጥብቅነት ግምት ውስጥ በማስገባት ተቀናጅተው ለመስራት ተስማምተዋል። በአራቱም አጎራባች ክልሎች ጉብኝት ሲያደርጉ የነበሩት የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ስለ ስምምነቱ ይህን ብለዋል።
እንግዲህ አሁን መታየት ያለበት እነዚህ ኮቪድ በሽተኞች አንድ ቦታ ከተገኙ ሌላ ቦታ የሚሄዱ ከሆነ ያው ንክኪው ስላለ ለሄዱበት ቦታ በሽታው ሊባዛ ይችላል ማለት። ስለዚህ ክልሎች መናወብ አለባቸው። በተለይ ደግሞ አሁን ሐረሪ ክልል አለ፣ የድሬዳዋ ከተማ መስተዳደር አለ፣ እንዲሁም ደግሞ ሶማሌ ክልል፣ ምስራቅ ሐረርጌ ዞን በኦሮሚያ ክልል ያለው እነዚህ ተናቦ የማይሰሩ ከሆነ አደጋው ከባድ ነው የሚሆነው ማለት ነው። እርስ በርሳቸው ብቻም ሳይሆን ለመሀል ከተማውም ራሱ የሚፈጥር ችግር ነው የሚመጣው ማለት ነው። ስለዚህ አንድ ቲም አቋቁመናል አሁን እንዲናበቡ ለማድረግ መረጃ መለዋወጥ አንዱ ትልቁ ስራ ነው። በአንድ ቦታ የተገኘውን ለምሳሌ በሽተኞች ከአንድ ወደ አንዱ ይሄዳሉ፣ ኳራንቲን ከአንድ ወደ አንድ ቦታ ይሄዳሉ። እሱ መረጃ መለዋወጥ ብዙ ሰዎች በዚህ ከጅቡቲ የመጡት እነዚህ ክልሎች ላይ ነው ራሳቸውን ዲስትሪቢዩት የሚያደርጉት። የት እንደሚሄዱ ቤተሰቦቻቸው የት እንዳሉ በደንብ መናገር አስፈላጊ ስለሆነ መረጃ መለዋወጥ ጥሩ ነው። ከዛ ውጭም ግን ባለሙያዎችን አንድ ቦታ ደህና ባለሙያ ካለ አንድ ቦታ ደግሞ የለም መቀየር አለባቸው። አንድ ቦታ ላይ ሕክምና ማዕከሎች ከሞሉ አንድ ቦታ ላይ ደግሞ ብዙ ላይ ሆኑ ስለሚችሉ መረጃ በመለዋወጥ አብሮ መስራትና እንደ አንድ ኮሪደር እንደ አንድ ቀጠና አብሮ መስራት አስፈላጊ ይሆናል።
ከክልሎቹ ባሻገር የፌደራል ተቋማትም የኮሮና ቫይረስ እያስከተለ ያለውን ኢኮኖሚያዊና ማህበራዊ ችግሮች ለመቅረፍ ተቀናጅተው መስራት አለባቸው ብለዋል። ከዚህ ባሻገር በደወሌ ለይቶ ማቆያ ጉብኝት አድርገው የነበሩት ሚኒስትር ዴታው የለይቶ ማቆያው የተጨናነቀ መሆኑን ገልጸው ለዚህም በለይቶ ማቆያው ያሉ የኮሮና ቫይረስ ያለባቸው ህሙማን ወደ አራቱ ክልሎች እንዲሄዱ መወሰኑን አስታውቀዋል።
97 የሚሆኑ ትላንት ሆነ ያየናቸው አነስ ያለ ቦታ ላይ እንደው አመች ያለው ቦታ ላይ ነው የቆዩ ያሉት። ወደ 325 አካባቢ የሚሆኑ ደግሞ ሞስትሮብሊክ ፖዚቲቭ ሊሆኑ የሚችሉ ንክኪ ያላቸው አንድ ቦታ ላይ ያሉት እነሱም አስቸኳይ እርዳታ ያስፈልጋቸዋል። ከዛ ውጪም ደግሞ ገና እንደገቡ ወደ 700 የሚሆኑ ሰዎች አንድ ቦታ ላይ የተከማቸው አለ። እሱም የራሱ የሆነ ብዙ ችግሮች ሊያስከትል ይችላል። ስለዚህ አስቸኳይ አሁን እንሰራለን ብለን ያሰብናቸው ነገሮች አንደኛ 97 የሚሆኑ ፖዚቲቭዎችን ኢሚዲየትሊ ነገ እናወጣቸዋለን። ከዛ ማለት ነው እነሱም አራቱም ክልሎች ሼር ያደርጋሉ ብለን አስቀምጠናል። ግማሹ ወደ ጅጅጋ ራሱ ህክምና ሰንተር ስላላቸው እዛ ውስጥ ይመስላል። ሌላውን ድሬዳዋ እንዲሁም ሐረሪ ክልልና ምስራቅ ሐረርጌ ዞን ውስጥ በየቦታቸው ያው የመጡበት ቦታ ስላለ እዛ እንዲሄዱ ወስነናል። እሱ ከነገ ጀምሮ ይደረጋል ማለት ነው።
ከነኚህ ባሻገር ለቫይረሱ ተጋላጭ ናቸው የተባሉ 325 ሰዎች አስቸኳይ ምርመራ ተደርጎላቸው ነጻ የሆኑት ወደ የትውልድ አካባቢያቸው፣ ሌሎቹ ደግሞ ወደ ለይቶ ማቆያዎች እንዲገቡ ይደረጋል ብለዋል። የሶማሌ ክልል የኮሮና ቫይረስን በመከላከል ረገድ ጥሩ ጥረት እያደረገ መሆኑን የገለጹት ዶክተር ደረጀ ከአቅሙ በላይ የሆኑበትን ጉዳዮች በትብብር መፍታት ይገባል ብለዋል። እስከ ሐምሌ ድረስም ወደ ሀገራችን የሚገቡ ሌሎች በርካታ ከስደት ተመላሾችም ሊኖሩ ይችላሉ ብለዋል። ከዚህ አንጻር የደወሌ ለይቶ ማቆያ መስፋፋት ያለበት መሆኑን ያሰመሩበት ዶክተር ደረጀ የለይቶ ማቆያዎችን ግንባታ በባለቤትነት የያዘው የሰላም ሚኒስቴር ተወካዮች ወደ አካባቢ መጥተው የመስፋፋቱን ስራ ይሰራሉ ብለው እንደሚጠብቁ ገልጸዋል። የሶማሌ ክልል ባለፈው ሳምንት በአንድ ቀን ብቻ 55 የኮሮና ቫይረስ ያለባቸው ሰዎችን ከደወሌ ለይቶ ማቆያ ማግኘቱን ተከትሎ የድጋፍ ጥያቄ ማቅረቡን ቪኦኤ ዘግቦ ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው እናመሰግናለን። ከአሜሪካ ድምጽ መጽሔት ነው እያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ባለፈው ሳምንት የፌዴሬሽን ምክር ቤት ስድስተኛው አገር አቀፍ ምርጫ ሲከናወን ያለው መንግስት በስልጣን ላይ እንዲቆይ ያስተላለፈው ውሳኔ ፖለቲካዊ ነው ሲል ባልደራስ ለእውነተኛ ዴሞክራሲ የተሰኘው ፓርቲ ከሰሰ። ከመስከረም 30 2013 በኋላ ሰላማዊ ሰልፍ እንደሚጠራም አስታውቋል። ፓርቲው ይህን በተመለከተ ባወጣው መግለጫ የፌዴሬሽን ምክር ቤት ሰኔ 3 2012 ዓ.ም ያሳለፈው ውሳኔ በህግ ትርጉም ሽፋን የፖለቲካ ውሳኔ የተሰጠበት ሂደት ነው ሲል የምክር ቤቱን ውሳኔ ነቅፏል። መለስካቸው አመሃ ዝርዝር አለው።
በምክር ቤቱ ውሳኔ ላይ የፓርቲው ስራ አስፈጻሚ ሰፊ ክርክር እንዳደረገ የሚያስታውሰው መግለጫ የፌዴሬሽን ምክር ቤት ሰኔ 3 ቀን 2012 ዓ.ም ያሳለፈው ውሳኔ በህግ ትርጉም ሽፋን የፖለቲካ ውሳኔ የተሰጠበት ሂደት ነው ሲል የምክር ቤቱን ውሳኔ ይነቅፋል። አክሎም ከመነሻው ገዢው ፓርቲ ለሀገራችን የሚጠቅም አማራጭ ያላቸውን የፖለቲካ ፓርቲዎች ሙሉ በሙሉ ከሂደቱና ከውሳኔው አግልሏል ሲልም ያማርራል። ውሳኔው የተሰጠውም የስርዓቱ መጠቀሚያ ነው ባለው የህገ መንግሥት ጉዳዮች አጣሪ ጉባኤና ለአዲስ አበባና ለድሬዳዋ ውክልና በነፈገው ፌዴሬሽን ምክር ቤት ብቻ መሆኑን ይናገራል። በባልደራስ አስተያየት ይህ ውሳኔ ሀገሪቱ ያለችበትን ውስብስብ ወቅታዊ ሁኔታ ያላገነዘበና በቀጣይም ከባድ አደጋ የሚጋብዝ አካሄድ ነው። ቪኦኤ ይህ የፓርቲው ግንዛቤ በምን መሰረት ላይ የቆመ እንደሆነ እንዲያስረዳ የባልደራስ ለእውነተኛ ዴሞክራሲ ፓርቲ ሊቀመንበር አቶ እስክንድር ነጋን ጠይቆት ነበረ።
ፌዴሬሽን ምክር ቤት የህግ ትርጉም እንዲሰጥ አሳቀረውለት። የህግ ትርጉምም ለማድረግ ምሁራን ሰብስቦ ካነጋገረ በኋላ መጨረሻ ላይ ግን የፖለቲካ ውሳኔ አሳልፏል። ሳንዱ ሰጥቶ የፖለቲካ ውሳኔ ለገዢው ፓርቲ ከመስከረም 30 በኋላ ማለትም ስልጣን ዘመኑን አዳጊ ተጠምዶ ስልጣን ዘመን ካበቃ በኋላ ስልጣኑ ሳይቀጥል እንዳልተወሰነ ሌላ ስልጣን እንዲቀጥል የሚያደርግ ነው። ይሄ ደግሞ ሀገራችን ከህዋት ውድቀት በኋላ የጀመረውን የሽግግር ሂደት ለዲሞክራሲያዊ ስርዓት የምናደርገውን ሂደት ፈጽሞ ሙሉ ለሙሉ የሚያጠፋ ነው። ሂደቱ ብዙ ችግሮች ያሉበት ነው። ግን ሙሉ ለሙሉ የነበሩ ተስፋ አጨለመም ነበር። ግን አሁን በዚህ መንገድ እስከ መጨረሻ የሚቀጥል ከሆነ ተስፋው ሙሉ ለሙሉ የሚያጨልም ሆኖ ያገኛል። እና በዚህ ሁኔታ ሀገርን በሰላም ሪፎርም ማድረግ አይቻልም። ከሽ ፓርቲ ላለፉት 30 ዓመታት ሀገሪቷን በበላይነት ባስተዳደርበት በገዛበት መንገድ ሊቀጥል አይችልም እና እንደ ሀገር
ባልደራስ ባወጣው መግለጫ የመፍትሄ ሐሳቦች ያላቸውንም ደርድረዋል። ሁሉን ኃይሎች ያላቸውን አካላት ያሳተፈ መፍትሄ አፈላላጊ ጉባኤ እንዲካሄድ፣ የባለሙያዎች ባላደራ መንግስት እንዲቋቋም የሚሉና የመሳሰሉ ነጥቦች በመፍትሄ ሐሳቡ ላይ ተመልክተዋል። መንግስት በያዘው መንገድ የሚከተል ከሆነ ግን ከመስከረም 30 2013 በኋላ ሰላማዊ ሰልፍ እንደሚጠራ ባልደራስ ያስጠነቅቃል። የሰላማዊ ሰልፉ ጊዜ በግልጽ ለምን አልተቀመጠም የሚል ጥያቄ ለሊቀመንበሩ ለእስክንድር ነጋ ቀርቦለታል።
ጀመሪያ ለተስፋ መስከረም 30 በፊት ገዢው ፓርቲ አሁን ያሳለፈውን ውሳኔ በጥሞና መርምሮ ማሻሻያ ያደርጋል የሚል ነው። ለዛ ጊዜ ሰጠን ፈልጋል። ይህ መፍትሄ ሀሳብ ለማቀረብ ነው። ውስጥም በውጭ ለሚኖሩ ኢትዮጵያውያን፣ ትውልደ ኢትዮጵያውያን፣ ዓለም አቀፉ ማህበረሰብ፣ ሀገር ብቀር ያለው ህዝብ ይማጸነው እንዲመክረው ጥሪ ያቀርበናል። ስለዚህ ይህንን ተማጽኖ ይህንን ምክር አልቀበልም ብሎ ግን ከመስከረም 30 በኋላ አሁን ባስቀመጠው አቅጣጫ የሚሄድ ከሆነ ግን ዝም ብለን እጃችን አጣጥፈን ልናጥፈው አይገባም። እንግዲህ ምንድን ያስብሉ ከዛ በኋላ መቼ ሰላማዊ ሰልፍ ስለሆነ መቼ ይደረግ የሚለው እዛም ላይ ቅድመ ሁኔታዎች አስቀምጠናል። የመጀመሪያው ቅድመ ሁኔታ ምንድን ነው? የኮሮና ወረርሽኝ ሰላማዊ ሰልፉ በመደረጉ የሚስፋፋበት ሁኔታ መኖር የለም የሚልም ቅድመ ሁኔታ አስቀምጠናል። ስለዚህ ሰላማዊ ሰልፉ የሚደረገው የኮሮና ወረርሽኝ አደጋ በቀነሰበት ሁኔታ ሙሉ ለሙሉ እንኳን ባይጠፋ ከፍተኛ አደጋ ሊያደርስ በማይችልበት ሁኔታ መሆን አለበት። ይህንም ከባለሙያዎች አስቀምጠናል። አንዱ እንደገና ደግሞ ከመስከረም 30 በኋላ በዚሁ የኢትዮጵያን አንድነትና ሰላም መረበሽ ማናጋት የሚፈልጉ ጽንፈኛ ኃይሎች አሉ። እነሱም አጋጣሚውን እንዳይጠቀሙበት ቀዳዳ በማይከፍት መንገድ መሆን አለበት ብለን አስቀምጠናል።
ጠቅላይ ሚኒስትር አብይ አህመድ ሰኔ 1 ቀን 2012 ዓ.ም በተወካዮች ምክር ቤት ተገኝተው ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች መልስ መስጠታቸው አይዘነጋም። በእለቱ ከተነሱ ጥያቄዎች መካከል በምርጫ ዙሪያ ለተነሳው ጥያቄ ምላሽ ሰጥተው ነበረ። በመልሳቸው እንዳስገነዘቡት የምርጫ ቦርድን ጥያቄ መሰረት ያደረገ ህጋዊ ምላሽ እንደሚሰጥ ነበር ያስረዱት። አክለውም የኮሮና ቫይረስ ዋናው እንቅፋት መሆኑን አስታውሰው ሁሉም ፓርቲዎች ጉዳዩን በትዕግስት እንዲይዙት ጠይቀው ነበረ።
የሚፎካከሩ ፓርቲዎች ትንሽ ትዕግስት አድርገው ለጥቂት ወራት ዝግጅት አድርገው በሚሰጠን ጊዜ ገደብ ውስጥ ምርጫ ቦርድ ተዘጋጅቶ ሁሉም አክተር የሚያምንበት የሚስማማበት ዴሞክራሲያዊ ምርጫ አድርገን በምክር ቤት ውስጥ ሁሉም ድምጾች የሚሰሙበት ምክክሮች ይበልጥ በኃላፊነት ስሜት የሚደረጉበት ዴሞክራሲያዊ ውይይት መሰረት የሚይዝበት ኢትዮጵያ ዴሞክራሲ ለመገንባት የሚያስችል ፋውንዴሽን ያላት አገር መሆኗን የሚያሳይና የሚያረጋግጥ ምርጫ ብናካሄድ ለሁላችን ጠቃሚ ስለሆነ ለጥቂት ወራት ብለን ብዙ ዓመት ዋጋ ወደሚያስከፍል አላስፈላጊ ነገር ሳንሄድ በሕግ አግባብ ጉዳዩን ብናየው ለሁሉም የኢትዮጵያ ሕዝቦች የሚጠቅም ለፓርቲዎች የሚጠቅም ኢትዮጵያም ያላትን ናሽናል ኢንትረስት ለማሳካት የሚያግዝ ይመስለኛል።
የፌዴሬሽን ምክር ቤት ውሳኔውን ካስተላለፈ በኋላ የተቃውሞ ድምፅ ካሰሙት መካከል የኦሮሞ ነጻነት ግንባር ኦነግ፣ የኦጋዴን ብሔራዊ ነጻነት ግንባር ኦብነግ፣ የኦሮሞ ፌዴራሊስት ኮንግሬስ ኦፌኮ፣ ህወሓትና ባልደራስ ለእውነተኛ ዲሞክራሲ ይገኙበታል። ህወሓት በክልሉ የተናጠል ምርጫ ለማካሄድ መወሰኑም አይዘነጋም። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
መልስካቸው አምሃን ለዘገባው እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች amharic.voanews.com ላይ እንገኛለን። በፌስቡክ @voanews በትዊተርም እንዲሁ #voanews ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ voa.horn.mobi ላይም ስርጭቶቻችንን ታገኛላችሁ። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። ትግራይ ክልልን ከኢትዮጵያ ገንጥሎ ሀገር ለማድረግ መስራት ዋና ዓላማና ግቡ ያደረገ ፓርቲ የመስራች ጉባኤውን አካሄደ። ራሱን የትግራይ ነጻነት ፓርቲ ብሎ የሰየመው ይህ ፓርቲ ባለፈው ቅዳሜና እሁድ በመቀሌ ከተማ የመስራች ጉባኤውን በማካሄድ የፓርቲው ህገ ደንብና ፕሮግራምን በማጽደቅ መሪዎቹን መርጧል። በፓርቲው ፕሮግራምና ተያያዥ ጉዳዮች ላይ ሙልጌታ አጽብሃ የፓርቲው ሊቀመንበር አቶ ግርማይ በርሃን አነጋግሯል።
የትግራይ ነጻነት ፓርቲ ውድብ ነጻነት ትግራይ ከሌሎች ፓርቲዎች በመንድን ነው የሚለየው በሚለው እስኪ እንጀምር።
የትግራይ ነጻነት ፓርቲ ከሌሎች የትግራይ ፓርቲዎች የሚለይበት ዋናው ነጥብ ትግራይን ሀገር ለማድረግ በግልጽ እንዳላማ አንግቦ የተነሳ ድርጅት መሆኑ ነው። እስካሁን በትግራይ የታዩ ድርጅቶች ትግራይን ሀገር እናረጋለን ብለው የተነሱ አይደሉም።
ይህን ዓላማ እንድትይዙ እንደ ፓርቲም ለዚህ ጉዳይ እንድትቋቋሙ ያደረጋችሁ ዋና ምክንያት ምንድን ነው?
እንግዲህ መነሻው ትግራይ ታሪክም ነው የትግራይ ፍላጎትም ነው። ከታሪክ ስንነሳ ትግራይ ትልቅ ሀገር ነበረች፣ የትልቅ ስልጣኔ ባለቤት ነበረች። ይሄ ስልጣኔም የአክሱም ስልጣኔ ተብሎ የሚታወቀው ነው። የአክሱም ስልጣኔ በተለያዩ የውጭና የውስጥ ምክንያቶች ከወደቀበት ጊዜ ጀምሮ ግን ትግራይ የገባችበት ሁኔታ የቁልቁለት መንገድ ነው ማለት ይቻላል። አንድ ያጣነው ነገር አለ ማለት ነው። ምንድነው እሱ? እስካሁን ያላገኘነው በድርጅታችን እምነት ከፍተኛ ስልጣኔ ያስመዘገብነው በነጻነት ትግራይ ማዕከል የሆነችበት መንግስት በኖረበት ዘመን ነው። የቁልቁለት ሂደት ውስጥ የገባነው ደግሞ ነጻነታችንን አጥተን በሌሎች ገዢዎች ተጽዕኖ ስር የገባንበት ወደ ኋላ ላይ ጭራሽ ሙሉ በሙሉ በሌሎች ገዢዎች ቁጥጥር ውስጥ የገባንበት ሁኔታ በመፈጠሩ ነው። ስለዚህ ከዚህ ተነስተን መያዝ የምንችለው አቋም ወደ ራሳችን ሉዓላዊነት እንመለስ የሚል ነው። ስለዚህ አንዱ መነሻችን ታሪክ ነው ማለት ነው። ሁለተኛው መነሻችን አሁን ላይ ቆመን ራሱ ስናየው የትግራይ ህዝብ ፍላጎት አሁን ባለችው ኢትዮጵያ ውስጥ ሊሟላ ይችላል የሚለው ጥያቄ ነው። በእኛ እምነት ሊሟላ አይችልም። ሊሟላ የማይችልበት ምክንያት ምንድን ነው ብለን ስንነሳ ኢትዮጵያ ውስጥ የተለያዩ የፖለቲካ ኃይሎች አሉ። ኢትዮጵያን የአንድ ማንነት ሀገር የማድረግ ሙከራ፣ ሁለተኛው ኢትዮጵያ የተለያዩ ብዝሃነት ያለባት ሀገር ሆና ይህም ብዝሃነት ተቀብላ በእኩልነት ላይ ተመስርታ ሀገር መሆን አለባት የሚል ነው። በሶስተኛ ደረጃ ልናስቀምጠው የምንችለው ጨርሶ አህዳዊም ባይሆን ጨርሶ ጨፍላቂም ባይሆን የተወሰኑ የኢትዮጵያ ብሔሮች ወይም ብሔረሰቦች ትልቅ ናቸውና እነሱ ዋናውን ድርሻ ይዘው ሌላው በዙሪያቸው አጫፋሪ ሆኖ የሚኖርበት ሀገር የመፍጠር ሙከራ ያለበት ሀገር ነው። ስለዚህ እነዚህ ሶስት አይነት አስተሳሰቦች ኢትዮጵያን እስካሁን ድረስ የግጭት ማዕከል አድርገዋት ቆይተዋል። የእነዚህ አስተሳሰቦች ፍጭት ቀጣይ ነው። ፍጭቱን ደግሞ በዴሞክራሲያዊ መንገድ ማስኬድ ከባድ ነው። ምክንያቱም ዴሞክራሲያዊ መንገድ እንዲኖር የሚያግባባ በሀገርነት ዙሪያ አስተሳሰብ መኖር አለበት። ኢትዮጵያ የሚያግባባ የሀገርነት አስተሳሰብ መፍጠር ያልቻለች ሀገር ነች። የትግራይ ህዝብ በታሪክም ትልቅ ስልጣኔ የነበረው እና የስልጣኔ ጮራን ምንነት የሚያውቅ ወደዛ መመለስ የሚፈልግ ነው። ይህን ለማምጣት ሰላም ያስፈልገዋል። ተቋሞችን መገንባት መቻል አለበት። በዚህም ዴሞክራሲን ማምጣት መቻል አለበት። ይህን ለማድረግ የግዴታ የራሱን ሀገር መገንባት አለበት።
ለሶስት ሺህ ዓመታትን የተገነባውን አስተሳሰብ እንዴት አሁን መጥታችሁ እናንተ እንደ ፓርቲ ከሌላው የኢትዮጵያ ህዝብ እንዴት ልትለዩት ትችላላችሁ?
መጀመሪያ የኢትዮጵያ የሶስት ሺህ ዓመት ታሪክ የሚባለው ላይ እኛ ያለን ግንዛቤ ትክክል አይደለም የሚል ነው። 3000 ዓመት የሚሞላ ታሪክ ያላት ኢትዮጵያ የለችም ብለን ነው የምናምን። አክሱማውያን ኢትዮጵያ የምትባል በአሁኗ ሱዳን ውስጥ የነበረች ሜሮ የምትባል ግዛትን ያስገበሩ እንጂ ኢትዮጵያውያን አይደሉም። አክሱማውያን ኢትዮጵያውያን አይደሉም ብለን ነው የምናምን። ስለዚህ ኢትዮጵያ 3000 ዓመት ታሪክ ነው ያላት፣ አክሱም ኢትዮጵያ ናት የሚለውን አንቀበልም። በአጋጣሚ አክሱም የምትባለው ከተማ የአሁኗ ኢትዮጵያ ውስጥ ስለተገኘች የአሁኗ ኢትዮጵያ 3000 ዓመት ታሪክ አላት የሚለውን መሰረት የለውም። ስለዚህ የትግራይ ህዝብ ይቺ አሁን የምንኖርባት ኢትዮጵያ በ19ኛው ክፍለ ዘመን መጨረሻ አካባቢ የተቋቋመችው ኢትዮጵያ ውስጥ ማዕከልነት ያለው ኮርቶ የሚኖር ተከብሮ የሚኖር ህዝብ ሆኖ ያውቅ። በተወሰነ ደረጃ ይሄን ያገኘ ቻለው ከመራራ የትጥቅ ትግል በኋላ በተገኘ ፌዴሬሽን ቅርጽ ያዘ ኢትዮጵያ ውስጥ ነው። ይሄ ኢትዮጵያ ደግሞ 20 ምናምን አመት የቆየ ኢትዮጵያ ነው። ትግራይ ግዛትና በተጋሩ ህልውና ላይ አደጋ ሲቃጣ ያየን ነው። እሱን እየተከላከልን ያለን
እርሱ እንዳነሱት ትጥቅ ትግል ተካሂዷል 17 አመታት። በዚህ ትጥቅ ትግል ደግሞ ወላጆቻችሁ ወንድሞቻችሁ መስዋዕት ከፍሏል በተለያየ ኢትዮጵያ አክፍሎች። ይህንን የነሱ መስዋዕትነት ግን መከዳት አይሆንም።
ባለፈው የተካሄደው 17 አመት የትጥቅ ትግል መነሻው ምንድነው የሚለው ማየት ነው ይህን ጥያቄ ለመመለስም ያግዘን። መነሻው ያኔ ትግራይ በከፍተኛ ጭቆና ውስጥ ነበረች። ከዛም በፊት ቀዳማዊ ያን እንደነበረ ታስተውሳለህ። ስለዚህ የነዛ ትግሎች መነሻ ትግራይ ኢትዮጵያ ውስጥ ላልተመቻት ነው። ትግራይ ኢትዮጵያ ውስጥ የነበራትን የታሪክ ከፍታ አጣ በከፍተኛ ቁልቁለት ወርዳ ድህነት ውስጥ ድንቁርና ውስጥ ስለተዘፈቀች ከዛም አልፎ ረሃብ ቸነፈር የሚታይባት አገር ስለሆነች ይሄ መሯቸው ይሄ ነገር መወገድ አለበት ብለው ቁርጠኛ የሆኑ ልጆቿ የጀመሩት ትግል ነው። ሶ ያ ትግል በዋናነት ትግራይን የማዳን ትግል ነው እንጂ የኢትዮጵያን የማዳን ትግል ተደርጎ መወሰድ የለበትም። ስለዚህ ያን ትግል የመሩ እዛ ትግል ላይ የተለያየ አስተዋጽኦ ያደረጉ አካላት መነሻቸው ትግራይን ማዳን ነው። ትግሉ ሄዶ ድል ካረገ በኋላ የመጣው ነገርም ትግራይ ሀገር መሆን የለባትም የሚል አይደለም። ምክንያቱም ከድል በኋላ የተጻፈው ህገ መንግስት አይደለም ለትግራይ ለሌሎቹ የኢትዮጵያ ብሔሮችና ብሔረሰቦችም ከፈለጉ ሀገር መሆን እንደሚችሉ ያረጋገጠ ህገ መንግስት ነው። ያ ህገ መንግስት እንደዛ እንዲሆን የተደረገበት ምክንያት ምንድነው? የትግራይን ትግል ያካሄዱ ወገኖች ኢትዮጵያን እንዳዲስ እንሞክራት ነው እንጂ ያሉት ምርጫችን ኢትዮጵያ ብቻ ነች አይደለም ያሉት። አሁን ኢትዮጵያን እንዳዲስ እንሞክራትና ምትስማማ ምትመች ከሆነች ሰየው፣ ካልሆነ ግን ህገ መንግስታዊ መብታችንን ተጠቅመን ትግራይን ሀገር ማድረግ እንችላለን የሚል ትግል ነው ለውጤት የበቃው። እዛው ላይም ህወሓት ራሱ ትግራይን ሀገር ለማድረግ ነው የተነሳው ተብሎ በመሃል ሀገር ሰዎች ሲወቀስ ነው የኖረው፣ እስካሁንም ድረስ ይወቀሳል። የወላጆቻችን ከየቤተሰቡ የተሰው ወገኖቻችን፣ ወንድሞቻችን፣ እህቶቻችን ጥያቄ የነበረው ትግራይን የማዳን አስፈላጊ ከሆነም ትግራይን ሀገር የማድረግ ነው የነበረው። አሁንም ተመልሰን ልክ እናንተን ወደ ትግል የገፋችሁ የትግራይ የግዛት አለመጠበቅ የትግራይ ልጆች ህይወት ንብረት አለመጠበቅ እየታየ ነው ኢትዮጵያ ውስጥ በግልጽ አፍጦ። ስለዚህ ተመልሰን እናንተን ወደ ትግል ወደ አስገባችሁ ሁኔታ ውስጥ ነው የገባነው። ስለዚህ የእናንተ ትግል እንሞክረው ያለው ኢትዮጵያ የሚረባ ነገር ስላላመጣ ልክ እናንተም እንዳስቀመጣችሁት የቀረን አማራጭ የራሳችንን ጎጆ ቀልሰን ይችን ትግራያችንን ሀገር አድርገን በሙሉ ነጻነት በራሳችን አቅም የምንፈልገውን ጉዞ መጀመር ነው ነው እያልን ያለ ነው።
የትግራይ ህዝብ ከሌላው የኢትዮጵያ ህዝብ ጋር የተዛመደ ነው፣ የተዋለደ ነው፣ አብሮ የመኖር ባህል ያዳበረ ህዝብ ነው። ይህንን ህዝብ ይቀበለናል ብላችሁ ታምናላችሁ? ይህንን ሀሳባችሁ እናንተ
የትግራይ ህዝብ ከሌላው የኢትዮጵያ ህዝብ ጋር አብሮን የኖረው ትክክል፣ ለረጅም ዘመን አብረን ኖረናል። በዚህ ምክንያትም ተጋብተናል፣ ተዋልደናል። ይሄ ነገር ትግራይ ሀገር ስትሆን ይቋረጣል ወይ ነው ጥያቄው መሆን ያለበት። አይቋረጥም፣ ይቀጥላል። አብረን ስለኖርን አይደል የመጣው? በሂደትም አብረን ነው የምንኖረው። ኢትዮጵያ ውስጥ ካሉ ህዝቦች ጋር አይደለም፣ ዓለም ራሷም ወደ አንድ መንደርነት እየመጣች ነው። ኢትዮጵያውያን አውሮፓውያንን እያገቡ አይደለም እንዲያውም። ስለዚህ ይቀጥላል። ይሄ እዚህ ላይ ስጋት መፈጠር ያለበት አይመስለኝም። ስለተጋባን አብረን ስለኖርን ግን ለዘላለሙ አብረን መኖር አለብን ወይ ነው ጥያቄው። ለዘላለሙ አብረን እንድንኖር የሚያደርገን እስካሁን የመጣንበት ሂደት ከተስማማን ከተመቸን ለሁላችንም ነው። ይሄ የለም አልታየም። ወደፊትም አብሮ ሊያኖረን የሚችል ሁኔታ ስለሌለ ህዝባችንን ካስረዳነው ይቀበለናል። ለምን አይቀበልንም? ህዝባችን የሚፈልገው ሰላም፣ ልማት፣ ዴሞክራሲ ነው እንጂ ኢትዮጵያዊነትን ብቻ አይደለም የሚፈልገው። ኢትዮጵያዊነትን የሚፈልገው ይሄን እስከሰጠው ድረስ ነው። እስካሁን ድረስ አልሰጠውም። ወደፊትም እንደሚሰጠው ምንም ማረጋገጫ የለም። ስለዚህ የራስህን ሀገር ፈጥረህ በራስህ ፍላጎትና በራስህ አቅም ሰላምህን፣ ዴሞክራሲህን፣ ልማትህን ማምጣት ነው የሚሻልህ ስንለው ለምን አይቀበልም? አሁንም እኮ ራሱ ይብዛም ይነስም እንደ ሀገር ነው ትግራይ እየኖረች ያለችው እንጂ ኢትዮጵያ ውስጥ ያለው ሁኔታ ትግራይን ወደ አደጋ የሚገፋ ትግራይን ለማጥፋት የሚንቀሳቀስ ሆኗል በግልጽ። እሱን እየመከትን እንደ ሀገር ነው እየኖርን ያለነው። ተጨባጭ ነገሩ ወይም እየተፈጠረ ነው ያለ።
ቀደም ብለው በተነሱ ሀሳቦች ተቃውሞ ያላቸው በትግራይ ክልል ከሚገኙ የፖለቲካ ፓርቲዎች በቅርቡ አነጋግረን የምናቀርብ መሆኑን እንገልጻለን። ለአሜሪካ ድምጽ ሙልጌታ አጽብሃ መቀለም።
ሙልጌታ ጽባህን ለዘገባው እናመሰግናለን። በዘገባው ላይ እንደተጠቀሰው በዚህ ጉዳይ ላይ የሌሎችን ሰዎች አስተያየት አካቶ ተጨማሪ ዘገባ በቅርቡ ያስደምጣናል። አድማጮች፣ ዜናና የትንታኔው መጽሔት የሚስተናገዱበትን ክፍለ ጊዜ አጠናቀን ሁለተኛው አጋማሽ ላይ ደርሰናል። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ እንገኛለን። በአሃዱ ራዲዮ 94.3 ላይም ስርጭታችን በቀጥታ እየተላለፈ ይገኛል። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ ደግሞ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ፕሮግራማችን ይቀጥላል። ወደ ተከታዩ ዘገባ እንለፍ። ኢትዮጵያውያን በአሜሪካ በዛሬው ኢትዮጵያውያን በአሜሪካ ዝግጅታችን ሳምንት ወደ ጀመርነው ወደ ዋሽንግተን ዳላስ ኢንተርናሽናል እና ወደ ሬጋን ናሽናል አውሮፕላን ማረፊያዎች እንወስዳችኋለን። በኮሮና ቫይረስ ወረርሽኝ የተነሳ በአሜሪካ አየር መንገዶች ላይ በደረሰው የኢኮኖሚ ቀውስ ምክንያት ስራቸውን ላጡትና ስራም ላይ ሆነው ስለወደፊቱ የስራ ዋስትናቸው ስጋት ስላደረባቸው ኢትዮጵያውያን የተዘጋጀ ዘገባ ነው። ተከታዩ ክፍል ዛሬ ይቀርባል። ደረጀ ደስታ ነው ያዘጋጀው።
ያው ሁሉም አሁን ትኩረቱ በሽታው ላይ ነው። በቃ በሽታው እስከ መቼ ይቀጥላል? እንዴትስ ነው ሊወገድ የሚችለው? በዚህ አይነት ሁኔታ እስከ መቼ ነው መቀጠል የሚቻለው? የምለውን ነው እንግዲህ የምንነጋገረው። ወቅታዊ አጀንዳው ይሄ ነው።
አዎ፣ ኮሮና ብዙ እያነጋገረ ነው። የሰማናቸው በዋሽንግተን ዳላስ ኢንተርናሽናል አውሮፕላን ማረፊያ የሚሰሩትን አቶ ግርማሽ ፈራውን ነበር። ባለፈው ሳምንት በኮሮና ቫይረስ ሳቢያ በአየር መንገዶች ላይ በደረሰው የኢኮኖሚ ቀውስ በአውሮፕላን ማረፊያዎችና በአየር መንገዶች በሚሰሩ ኢትዮጵያውያን ሰራተኞች ላይ የደረሰውን ከስራ የመቀነስ ችግር ለመቃኘት ሞክረናል። ሳምንት እንደተመለከትነው በቅነሳው በአብዛኛው የተጎዱት በየአውሮፕላን ማረፊያዎቹ ለተለያዩ ድርጅቶች ተቀጥረው የሚሰሩ ሰራተኞች እንጂ ለአየር መንገዶች በቀጥታ የሚሰሩትን ሰራተኞች ያልተመለከተ መሆኑንም ተመልክተናል። ይሁን እንጂ ከአየር መንገዶቹ ባለስልጣናት በመውጣት ላይ የሚገኙ መግለጫዎች የአየር ትራንስፖርት ዘርፍ በጠቅላላው ብርቱ ኪሳራ እየገጠመው መሆኑን የሚገልጹ ናቸው። ምክንያቱም አውሮፕላን ማረፊያዎቹ አሁንም ባዶ ናቸው። በዋሽንግተን ዳላስ የሚሰሩት አቶ ደረጀ ኪዳኔ እንዲህ ብለዋል።
አሁን ለምሳሌ በዚህ ሰዓት ላይ ሰው ወጣቱ ይንቀሳቀስበት ነው። ትምህርት የተዘጋበት ሰዓት ነው። የቢዚ ታይም ነበረ። በዚህ ሰዓት ደህና በነበረበት ሰዓት ጊዜን ፋታ ማታገኝበት ሰዓት ነበረ ሰዓት እና አሁን ግን በዚህ በሽታው ምክንያት እንኳንስ ፋታ ሰውም የለም። ኦና መስሏል ቤቱ ማለት ይቻላል። ኤርፖርት
ዓለም አቀፍ የአየር ትራንስፖርት ማህበር ጁን 9 2020 ባወጣው መግለጫ እንዳመለከተው በዚህ ዓመት የዓለም አየር ትራንስፖርት ከገቢው 84 ቢሊዮን ዶላር ኪሳራ እንደሚያጣ ይጠበቃል። ኢንዱስትሪው ባለፈው ዓመት 415 ቢሊዮን ዶላር ገቢ የዛቀ ሲሆን በዚህ ዓመት ግን በየቀኑ 230 ሚሊዮን ዶላር ኪሳራ እየደረሰበት መሆኑን ገልጠዋል። ኮሮና ቫይረስ በዚህ ዓመት ቢያንስ 2.2 ቢሊዮን የሚሆኑ መንገደኞችን ከአውሮፕላኖች ላይ እንዳይሳፈሩ አስቀርቷል። መንገደኛ አልባ የሆኑ አውሮፕላን ማረፊያዎች ስራ በሚበዛበት በዚህ የበጋ ወቅት እንኳ ገና ባዶ ናቸው። ያለማቋረጥ 24 ሰዓት በሚሰሩ በእነዚህ ኤርፖርቶች ውስጥ ፈረቃ ወይም ሺፍት እየገቡ የሚሰሩ በርካቶች ነበሩ። ያ አሁን የለም። አቶ ደረጀ ይህን ሲገልጹ እንዲህ ብለዋል።
ሺፍቶቹ ራሳቸው የመጀመሪያው ሺፍት ወደ 4 ሰዓት እና 1 ሰዓት ተኩል አካባቢ ኤፒኤም የሚገባው 4 ሰዓት ፓንች አደርጋል፣ ስራ ይጀምራል። 12 ሰዓት ይወጣል። 12 ሰዓት ተኩል 12 ሰዓት ተኩል ወጥቶ እንደገና የሚገባ ሀያል 1 ሰዓት ከዛ ቀደም ብሎ ከ12 ሰዓት ተኩል በፊት ቀደም ብሎ የሚገባ ሀያል ወደ 3-4 እንትን አለ። ማታ ሁሉ የሚሰሩ ሀይሎች አሉ። ፋታ አይኖረውም ነበረ ኤርፖርቱ።
ከስራ ለተፈናቀሉ ሰራተኞች የስራ መፈለጊያ ወይም መቋቋሚያ የሚሆን መንግስት የአንኤምፕሎይመንት ድጎማ ይሰጣል። በዚህ ብዙዎቹ ተጠቃሚ ሳይሆኑ እንዳልቀሩ በዋሽንግተን ዳላስ አውሮፕላን ማረፊያ የሚሰሩት አቶ ግርማ ሽፈራው ይናገራሉ።
አዎ፣ እዚህ ላይ እንግዲህ አብዛኞቹ አንኤምፕሎይመንት እንደሞሉ ነው የምታውቀው። አንኤምፕሎይመንት የሞሉት ያገኙ እንዳሉ የተለያዩ መረጃዎች አሉ። ከዛ ባሻገር ከዚህ በፊት $1,200 ለእያንዳንዱ እንዲደርስ ተደርጎ ነበረ። ይሄ አብዛኛዎቹ ደርሷቸዋል። ነገር ግን በቼክ የሚመጣላቸው የተወሰኑ ሰዎች እንዳልደረሳቸው እስካሁን መረጃዎች አሉ። በተረፈ ከዚህ ውጪ እንግዲህ ሌሎች እርዳታ የሚባሉ ነገሮች የሉም። ቀደም ሲል እንደገለጽኩል አብዛኛው ኢትዮጵያዊ እምነቱ በስራ በመሆኑ ከመስራት ውጪ ፉድ ስታፍ ሌሎች እርዳታዎችን ሁሉ አብዛኛው ኢትዮጵያዊ ከመንግስት አይቀበልም። በእውነት አሁን ይሄ አስቸጋሪ ነገር ስለመጣ አንኤምፕሎይመንት የሚባለውን ይሙላ እንጂ አብዛኛው ኢትዮጵያዊ ከመንግስት እርዳታ ለመቀበል ፍላጎትም የለውም። አላማችንም አይደለም። አብዛኛው ጧት በሌሊት ይወጣል፣ ሁለት ስራውን ይሰራል፣ ይገባል። ሁሉ ጊዜ በስራ ላይ የተመሰረተ ነው ኑሯችን።
መረጃዎች እንደሚያሳዩት ከስራ ለተገለሉትም ጭምር እንዲሆን ታስቦ በቢዝነስ ተቋማት ለሚሰሩት ከተሰጠው ገንዘብ ውስጥ ዋሽንግተን ዳላስ ኤርፖርት $141 million በላይ የተሰጠው ሲሆን ሬጋን ናሽናል ደግሞ ያገኘው $85 million ነው። ከዚህ ውስጥ ምን ያህሉ ኢትዮጵያውያን ለተካተቱበት የሰራተኞችም ሆነ የስራ አጦች ድጎማ እንደሚውል ግልጽ መረጃ አልተገኘም።
ስለዚህ ልጆች አትሊስት መንግስት አስፈላጊ የሚሆነው ድጎማ ይደጉማቸዋል። ድጎማ ነው የሚኖሩት። ነገር ግን ስራ የለመደ ሰው ትላንትና ብዙ መራራት የለመደ ሰው ዛሬ ቤት ውስጥ ተታፍኖ ሲቀመጥ ያው ይስተናል አለ ትሉ። ግን
በቫይረሱ የተጋለጡ ስራ ማጣት ለችግር የሚያጋልጠውን ያህል በዚህ ወቅት ስራ ላይ መሆንም ለችግር የሚያጋልጥ ነገር መሆኑ አልቀረም። በተለይ ከተለያዩ ዓለማት የሚመጡ መንገደኞች ጋር ፊት ለፊት አገር አቋርጦ ከመጣው ቫይረስ ጋር ቀድመው የሚጋፈጡ እነዚሁ በየኤርፖርቶች ዙሪያ የሚሰሩ ሰራተኞች መሆናቸው ይታመናል። በዚህ የተነሳ ለቫይረሱ የተጋለጡና ችግር የገጠማቸው ኢትዮጵያውያን ይኖር ይሆን? አቶ ግርማ ቁጥርና ስማቸውን መግለጽ አለመቻሉን ጠቅሰው ይህን ብለዋል።
አሁን መተወሰነ መልኩ እንግዲህ ስማቸውን መግለጽ ባያሻም በበሽታው የተያዙ ጓደኞቻችንም አሉ፣ ኢትዮጵያውያኖችም አሉ። የተወሰኑትም ተይዘው ሁሉ ያገገሙም ወንድሞቻችን አሉ። በዚህ ረገድ ለእግዚአብሔር ምስጋና እናቀርባለን። ባለንበት አካባቢ ይሄን ያህል ብዙም የተለጡ ባይኖሩም የተወሰኑት ግን በማገገም ላይ ያሉ መሆናቸውን ነው የምንረዳው።
አየር መንገዶችም እንዲሁ እያገገሙ ይመስላል። ነገሮች ጨልመው አልቀሩም። በተለይ የአገር ውስጥ መንገደኞች ቁጥር ቀስ በቀስ እያንሰራራ ነው። የአሜሪካ አየር መንገድ ባለፈው ሚያዝያ 32,000 የነበሩ መንገደኞቹ ቁጥር በግንቦት ወር ወደ 114,000 ማደጋቸውን ገልጾ የሐምሌው ደግሞ የዓለም አቀፍ መንገደኞችን ጨምሮ በጣም ብዙ መንገደኞችን ለማስተናገድ መዘጋጀቱን አስታውቋል። ሌሎችም እንዲሁ የመንገደኞች ቁጥር እየጨመረ ስለመምጣቱ ተስፋ ማየታቸውን አሳውቀዋል። ለአሜሪካ ድምጽ ደረጀ ደስታ ነኝ። መልካም ቀን።
ደረጀ ደስታን እናመሰግናለን። አድማጮች ስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 መልእክት አስቀምጣችሁ ይደርሰናል። horn@voanews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዌብና የማህበራዊ መገናኛ ፕሮዲውሰራችን አበባዮ ገበያው ነች። ዋና አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁ ነን። አብራችሁን ሁኑ። ተከታዩ ዝግጅት ዴሞክራሲ በተግባር የኢትዮጵያ የሕዝብ ተወካዮች ምክር ቤት ሰኔ 5/2012 ዓመተ ምህረት ባካሄደው 16ኛ መደበኛ ስብሰባ ላይ ካጸደቃቸው የኢትዮጵያ እስልምና ጉዳዮች ምክር ቤትንና የወንጌል አማኞች አብያተ ክርስቲያናት ምክር ቤትን ሕጋዊ ሰውነት የሚያጎናጽፉ አዋጆች ይገኙበታል። እነዚህ አዋጆች መጽደቃቸው አስደሳች መሆኑን የሚናገሩ የእምነቱ አባቶች ይህ ቀን ላይ ለመድረስ ለአመታት የተሻገረ ልፋት መጠየቁንም ያወሳሉ። ሀብታሙ ስዩም ዝርዝሩን ያስደምጠናል።
አዋጅ 1206 ህዝባር 2012 የኢትዮጵያ እስልምና ጉዳዮች ምክር ቤት ህጋዊ ዕውቅናን የሰጠው አዲስ አዋጅ ቁጥር ነው። ይህ አዋጅ ይወጣ ዘንድ የእምነቱ ተከታዮች አመታትን በወሰደ ጥረት ውስጥ እንደማለፋቸው ምላሹ በጎ ሆኗል። ኢትዮጵያ እስልምና ምክር ቤት በነበረው ህጋዊ ቁመና ላይ የእምነቱ ተከታዮች ቅሬታ ነበራቸው።
በፍትሐብሔሩ አዋጅ ላይ በግልጽ የተቀመጠው የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያሉ ሃይማኖቶች እንደማንኛውም ማህበር ግለሰቦች አሁን ባለው የሲቪክ ማህበር ሁለት ሰዎች ማህበር ማቋቋም ይችላሉ። ቀደም ባለው አምስት ሰው በዚያ መሰረት የኢትዮጵያ እስልምና ጉዳዮች በየሶስት አመቱ ፍቃዱ የሚታደስ መስራቾች ያሉት ስራውን መንግስት የሚቆጣጠረው እንደ ማንኛውም ኤንጂኦ ሆኖ የነበረበት ነው። ሚዲያ ላይ እና በሰው አምሮስ ወኪልና በዘላቂነት የተቋቋመ ማህበር ነው የሚመስለው። ህጋዊ ሰውነቱ የመነጨው እዚህ ፍትሐብሔር ላይ በኋላ ላይም ከ2002 ድረስ የፍትህ ሚኒስቴር ነው በየሶስት አመቱ ፍቃዱ የሚሰጠው።
የታሪክ ተመራማሪውና በኢትዮጵያ ሙስሊሞች የቅርብ ጊዜ ትግል ውስጥም ስማቸው በቀደምትነት ከሚነሱት መካከል አንዱ የሆኑት ኡስታዝ አህመድ ጀበል ናቸው። በሳቸው እይታ የቀደመው አሰራር ለምክር ቤቱ ጎታች ሁነቶችን የፈጠረ ነበር።
እና ጉዳዮች የጠቅላይ ምክር ቤት ለምሳሌ 2008 እንደ አውሮፓ አቆጣጠር የወሰደውን ፍቃድ እኔጋ ኮት ያለ እሱ ላይ ለምሳሌ ብና ፌዴራል መጅሊስ ላይ ተወክሎ የመጡ 13 ሰዎች በመስረቻ ጽሁፍ ላይ ቃለ ጉባኤ ላይ ፈርመው ሰርቲፊኬቱን ይሰጣቸዋል ለፌዴራል ጉዳይ ለደንባለው ፍትህ ሚኒስቴር። በዛ መሰረት የሚሰሩትን እቅድ ለመንግስት ሪፖርት ያደርጋሉ። የሚሰሯቸውን ስራዎች ያመለክታሉ። እንቅስቃሴ ለማድረግ የባንክ አካውንት እንኳን ለመክፈት ፍትህ ሚኒስቴር በኋላ ላይ ፌዴራል ጉዳይ ደብዳቤ ጽፎ ተፈቱለት ሲል ነው እንትን የሚሉት። በአመት ውስጥ ምን ያህል ገንዘብ አገኘ፣ ገንዘቡ ምን ላይ አዋለ፣ ምን ለመቃት በመስራት አቀደ፣ በምን መልኩ ይህን ነገር ከወነው የሚለውን እያንዳንዱን እንቅስቃሴውን ለመንግስት ሪፖርት የማድረግ ግዴታ ነበረበት።
የኢትዮጵያ እስልምና ጉዳዮች ምክር ቤት የተቋቋመበት የቀደመ ህግ የተዋቸውን መሰናክሎች በመዘርዘር መንግስት መፍትሄ እንዲሰጠው በተደጋጋሚ ጠይቋል። መንግስትና ምክር ቤቱ ፍጥጫ ውስጥ የገቡባቸው አፍታዎችም ጥቂት አይደሉም። ኡስታዝ አህመድ አንዱን ያስታውሱናል።
የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት መጅሊስ ላይ ፕሬዚዳንት የነበሩት ግለሰብ ሼክ አማን የሚባሉት በነበሩ ሰዓት ላይ አናገስም፣ ለምንድን ነው የሃይማኖት እኩልነት ተብሎ ህገ መንግስት ወጥቷል፣ ለምንድን ነው የኢትዮጵያ እስልምና ጉዳዮች በየሶስት አመቱ ፍቃዱ እንዲታቀስ የሚደረገው፣ ለምን እንደ አቻ ተቋም አይሆንም? ከም በኋላ አናገስም ብለው መንግስት ያስገቡት ደብዳቤ ነው ይቻለ። በዚያ ምክንያት መንግስት ደግሞ ማታደሱ ከሆነ እንዘገዋለን፣ ምክንያቱም የቆማችሁበት የህግ ፍቃድ ይሄንን ነው ብሎ እስከዚህ ደረጃ ድረስ የሄዱባቸው ሂደቶች አሉ።
የዛሬ 7 አመታት ግድም ገንፍሎ በወጣው የኢትዮጵያ ሙስሊሞች ተቃውሞ ወቅት ከቀረቡ ጥያቄዎች አንዱ የምክር ቤቱ ህጋዊ አቋም እንዲሻሻል የሚጠይቀው ነው። ከአዎንታዊ ምላሽ ይልቅ የኃይል ምላሽ ተከትሎ ኡስታዝ አህመድን ጀበልን ጨምሮ በርካታ የህዝበ ሙስሊሙ መፍትሄ አፈላላጊ ኮሚቴ አባላት ለእስር ተዳርገዋል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ከእስር የተለቀቁት የኮሚቴው አባላት ጠቅላይ ሚኒስትሩን ባገኙበት አጋጣሚ በቅድሚያ ካቀረቡላቸው ጥያቄዎች መካከል አንዱ ለአመታት የቆየው ይሄው የምክር ቤቱን ህጋዊ አቋም የሚመለከት ጥያቄ ስለመሆኑ የነገሩን ኡስታዝ አህመድ ጀበል አዋጁ መውጣቱ የፈጠረውን መልካም እድል ያወሳሉ። ሆኖም አዋጁ ብቻውን ግን በቂ አለመሆኑን ይናገራሉ።
አዋጁ ብቻውን በቂ አይደለም። አሁን እንዳለው ሂደት ተቋሙን እውቅና ሰጥቶታል፣ ህጋዊ ሰውነት ሰጥቶታል። ግን መንግስትና መጅሊስ በልማት ይገናኛሉ፣ በሰላም ይገናኛሉ፣ በኢትዮጵያ ጉዳይ ይገናኛሉ መሰል አጠቃላይ ነገሮች አሉ እና ያንንና የሙስሊሙ ማህበረሰብ መብት በዚህ ተቋም ላይ የሙስሊሙ ማህበረሰብ መብት አመራሮቹን በመምረጥ ላይ መሪዎቹን በመተካት መሰል ነገሮች ላይ በደንቡ የሚወሰኑ ውስጣዊ ጉዳዮች ናቸው። ሌሎች የመብት ጥያቄዎች ግን እንደ ሀገር አሁንም መንግስትና ሙስሊሙ ተራርቆ መቀጠል አይችልም። ለመስጊድ መሬት መጠየቅ ይሁን ሌሎች ጉዳዮችም ዩኒቨርሲቲ እስላማዊ ዩኒቨርሲቲ ኢትዮጵያ ውስጥ አንድም የለም። ልስራ ግን መንግስት ጋር ነው ያው ሀገር የሚያስተዳድረው እሱ ስለሆነ ከመሬት ጋር ከመሰል ነገሮች ጋር የተያያዙ ሌሎችም ጉዳዮችም ይኖራሉ እና የዚህኛው ጥያቄ መመለስ ሌሎች በርካታ ሊመለሱ የሚገባቸው ጥያቄዎችን እስከዛሬም የተነሱ ወደፊት የሚነሱት ትልቅ መሰረት ጥሏል። ግን ሁሉ ነገር አለቀ ማለት አይደለም።
ሰኔ 5 2012 ዓ.ም የኢትዮጵያ ፓርላማ ካጸደቃቸው አዋጆች ሌላኛው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ምክር ቤትን ህጋዊ ሰውነት የሚሰጥ ነው። የለማቀፍ ኢትዮጵያውያን ኢቫንጀሊካል ቤተክርስቲያን ዋና ፓስተር ሃምፍሬ አሊጋዝ የምነቱ ተከታዮች እዚህ ቀን ላይ ከመድረሳቸው በፊት ድምጻቸውን የሚያሰሙበት ተቋም ይመሰረት ዘንድ እምነታቸውን በነጻነት የሚከተሉበት ሁኔታም ይፈጠር ዘንድ በመከሩባቸው ዘመናት ውስጥ ያዩዋቸው ፈተናዎች ጥቂት አለመሆናቸውን ያወሳሉ። ወደ ቀዳማዊ ኃይለ ሥላሴ ያመሩ የእምነቱ አባቶች ፊት እንደተነሱ መስማታቸውን የሚናገሩት ፓስተር ሃምፍሬ የደርግና የኢህአዴግ ዘመናትም የየራሳቸውን አስቸጋሪ ሁኔታዎች እንደተው ያስታውሳሉ።
በደርግ ጊዜ በጣም የባሰበት ሁኔታ ነበር። አማኝ መሆን በዛ ዋጋ የሚያስከፍል ነበር። ስለዚህ ብዙዎችም አንዳንዶቹም ያልጸኑ ክርስቲያኖችም ይደብቁ ነበር አማኝ መሆናቸው። ምክንያቱም አማኝ ከሆኑ ስደት ይገጥማቸዋል። እንደገና በኢህአዴግ ጊዜ ደግሞ በእርግጥ እንደዛ አይነት ስደትን ባይኖር ነገር ግን ተቀባይነት አልነበረውም። እንደገናም ደግሞ በዚህ እንደ ማህበር ወይም እንደ እድር ተቆጥሮ በየአመቱ ፈቃዱ መታደስ አለበት፣ ኦዲት መደረግ አለበት፣ ብዙ እንግልት አለው።
ፓስተር ሃምፍሬ አሊጋዝ የአሁኑ አዋጅ ከሚፈጥራቸው መልካም ውጤቶች አንዱ የእምነቱ ተከታዮች ለትውልድ አገራቸው ሊያደርጓቸው የሚፈልጓቸውን በጎ ስራዎች በተሻለ ተነሳሽነት እንዲፈጽሙ የሚያበረታታ መሆኑ ነው ይላሉ።
በጣም ደስተኞች ሆነናል። ምክንያቱም ደስተኞች የሆነው ለምንድን ነው? ህጋዊ እውቅና ማግኘት ቀላል ነገር አይደለም። እንደ ሌሎቹ ቤተ እምነቶች እኛም ደግሞ ተቆጥረን የሃይማኖት እኩልነትና የሃይማኖት ነጻነት አግኝተን እንደልባችን እግዚአብሔርን ለማምለክ እና ለማመስገን የምንችልበት ሁኔታ ነው የተፈጠረልን። ስለዚህ በጣም ደስ ብሎናል። በሌላ በኩል ደግሞ አሜሪካም ሆነ በካናዳ በአውሮፓም ያለን ወንጌል አማኞች ሁልጊዜ አገራችንን ለመርዳት በማንኛውም በችግር ጊዜ ከጎን ለመቆም ሁሌ ዝግጁ ነን። ለምሳሌ በድርቁ ጊዜ ገንዘብ እያሰባሰብን ምን እያልን ገንዘብ እንሰጣለን። እንደገናም ደግሞ በግል የተለያዩ አገልግሎቶችን እንሰጣለን። ለምሳሌ እኛ ዓለም አቀፍ የኢትዮጵያ ወንጌላዊት ቤተክርስቲያን ብዙ ፕሮጀክትን ነው ያደረገችው። እዛ እንደ ኢትዮጵያውያኖች ትሪት አልደረግም። ይሄ ችግር ነበረ። በዚህ በኢህአዴግ ጊዜ ሊገጠመኝን ነው እንዴት ነው ድጋፍ አልነበረንም። አይዟችሁ የሚባል ነገር አልነበረም። እየታገልን ሀገራችንን ስለምንወድ ህዝባችንን ስለምንወድ ብቻ ነበረ። አሁን ግን እንዲህ አይነት ሲከፈትልን በር ሲከፈትልን እንዲህ አይነት አዋጅ ሲታወጅልን ደስ ብሎን ከዚህ በላይ በበለጠ አገራችንን ለመርዳት ህዝባችንን ለመርዳት ከቤተ ክርስቲያናት ጎን ለመቆም ልባችን ተነሳስቷል።
ፓስተር ሃምፍሬ አሊጋዝ አዋጁ ሰዎች በእምነታቸው ምክንያት ከሌላው ዜጋ ያነሰ መብት እንደሌላቸው በማስገንዘብ ከሚያላብሰው መልካም መንፈስ መላ ሀገርም ሊጠቀም እንደሚችል አክለዋል። በአሜሪካ ድምጽ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙ ስዩምን እንግዶቹንም እናመሰግናለን። ወደ ሳምንታዊው የሴቶችና ቤተሰብ መሰናዶ እንወሰዳችሁ። በተለያየ ሙያ ላይ የተሰማሩና የሴቶች ጥቃት ጉዳይ እንደሚቆረቆራቸው የሚናገሩ ኢትዮጵያውያን ዝም አለልም በሚል ሐሳብ በተለያዩ መገናኛ ብዙሃንና ማህበራዊ መገናኛዎች ላይ የሴቶችንና የህፃናትን ጾታዊ ጥቃት እየተቃወሙ ይገኛሉ። ተቃውሞ ከሚያሰሙት አርቲስቶች መካከል ጾታዊ ጥቃት የሚያደርሱ ግለሰቦች ላይ የሚወሰደው እርምጃ ከ20 ዓመት ጽኑ እስራት እስከ እድሜ ልክ ድረስ እንዲደርስ የፊርማ ማሰባሰብም ስራ ጀምረዋል። በአንጻሩ የአዲስ አበባ የሴቶች ህፃናትና ወጣቶች ቢሮ በከተማ ውስጥ ጾታዊ ጥቃቶች ከመፈጸማቸው በፊት ለመከላከል በአዲስ መልኩ መንቀሳቀሱ ለአሜሪካ ድምጽ አስታውቋል። ኤደን ገረመው ድምጻዊ ጸደኒያ ገብረ ማርቆስና የአዲስ አበባ ሴቶችና ህፃናት ወጣቶች ቢሮ ኃላፊ ወይዘሮ አልማዝ አብርሃን አነጋግራ ተከታዩን አዘጋጅታለች።
የህፃናት ጾታዊ ጥቃቶች መጨመራቸው ብቻ ሳይሆን ጥቃት ፈጻሚዎቹ እንደ አባት ያሉ የቅርብ ቤተሰብ አባላት መሆናቸው ከተነገረ በኋላ በማህበራዊ ሚዲያ ላይ ብዙዎችን ለውይይትና ለንግግር ጋብዟል። ሴቶችና የህፃናት ጾታዊ ጥቃትን በተመለከተ ለውጥ ለማምጣት የህግ ከለላና የወንጀለኛ መቅጫ ህጉ መሻሻል እንዳለበት በማመን #ዝም አልልም በሚል መሪ ቃል የድረገጽ እንቅስቃሴ ተጀምሯል። እንቅስቃሴው ላይ በከፍተኛ ሁኔታ ግንዛቤ ለመፍጠር እየሰራች ያለችው አርቲስት ጸደኒያ ገብረ ማርቆስ ይህም ማድረግ ለምን ዳሰ?
ይህን የሴቶችና ህጻናቶች ላይ ስለሚደርስ ጥቃት የቀረበ ፕሮግራም ነበረ። ያንን አስመልክቶ ነው ዝም አለለም የሚለውን እንቅስቃሴ መቅደስ ማስተባበር የጀመረችው። ሐሳቡ ምንድነው? በቃ ዝም አንበለው ይሄ ነገር ተደጋጋሚ ሆኖ ቁጥሩ እየበዛና እየጨመረ ተገቢውንም ደግሞ የህግ ሂደትም ያገኘ ስላልሆነ ተሸፋፍሎ የሚያልፍ ነገር ነው። ራ ነገር አይደለም ተደባብሶ የሚያልፍ ነገር ነው። የሴቶች ጥቃት ከሴቶችም አልፎ ተርፎ ደግሞ ህጻናቶች ላይ ወንድም ሴትም ህጻናቶች ላይ የሚደርሰው ሲባይ ጥቃት ነው። እንግዲህ ያወራን ያለ በጣም አስከፊ ደረጃ ላይ እየደረሰ ስለሆነ በዛ ላይ ደግሞ አሁን ሰሞኑን ያው ዓለምን በሚያመሰው በኮቪድ ምክንያት ሴቶች ዝግናቸው ስራዎችም አንዳንዴ አብዛኛው ሰዎች ስራ እየሄዱ አይደለም እና ጥቃቱ ደግሞ የሚደርሰው ቤተሰብ አካል ነው። ነገር በቃ መፍትሄ ይበጅለን።
ሃሽታግ ዝም አልልም የተለያዩ መገናኛ ብዙሃንን በመጠቀም በዋናነት በመንግስት ላይ ጫና በመፍጠር ህጻናትና ሴቶች ላይ ጥቃት የሚያደርሱ ግለሰቦች አግባብነት ያለውና ተመጣጣኝ ቅጣት እንዲያገኙ ግፊት እያደረገ ሲሆን ሴቶች ላይ ለሚደርሱ ጾታዊ ጥቃቶች የተጣለው የእስራት ቅጣት ከ20 ዓመት ጽኑ እስራት በመጀመር የገንዘብ ቅጣትንም እንዲያካትት ሲሆን ጥቃቱ ህጻናቶች ላይ በሚፈጸምበት ወቅት ደግሞ ወንጀለኛው በእድሜ ልክ ጽኑ እስራት እንዲቀጣ የህግ ማሻሻያ የሚጠይቅ የድጋፍ ፊርማ እያስተባበሩ ይገኛሉ።
80 የሚሆኑ ሲቪክ ማህበራት ከኛ ጋር አብረው ናቸው። የህግ ባለሙያዎች ከኛ ጋር አብረው ናቸው። የስነልቦና ጠበብቶች ከኛ ጋር ናቸው። ይህን ፔቲሽን አስፈርመን አያይዘን ዶክመንት ለመንግስት ማቅረብ ፈልጋለን። ዶክመንትን እነኚህ ሙያተኞች ከኛ ጋር ሆኖ ይህን ነገር ጫና ማሳደርም እየሞከርን ያለ ከመጽፎ በዘለለ ህጉ ማሻሻያ ያስፈልገዋል። ሲጀምር ጋር ማንንም አስገድዶ ሲበል ጥቃት የሚፈጸም ሆነ ህፃን ይለውላ ትንቄ ነው 20 ዓመት መጀመራል። እድሜ ፍታሁን ነው መሆን አለበት። ይሄ ሰው ተገዝዞ ነው መቀመጥ ያለበት። ችግር አለበት አውቆ ችግር አለ።
የአዲስ አበባ ሴቶችና ህጻናት ቢሮ ኃላፊ ወይዘሮ አልማዝ አብርሃ በአርቲስቶችና በተለያዩ ተጽዕኖ ፈጣሪ ሰዎች የተጀመረው እንቅስቃሴ ይበል የሚያሰኝና ትልቅ ለውጥ እያመጣ ያለ መሆኑን ጠቅሰው ቢሮአቸውም የብሎክ አደረጃጀት በሚል የአደረጃጀት አይነት የስነ ጾታ ግንዛቤ ማስጨበጫዎችን ለባለሙያዎችና ለበጎ ፈቃደኛ ሰራተኞች በመስጠት በየመንደሩ እየሄዱ እንዲያስተምሩና ጥቃት ከመፈጸሙም በፊት የመከላከል ስራ ላይ አጠናክረው ለመስራት ዝግጅቱን እያጠናቀቀ መሆኑን ያስረዳሉ።
ጋራ እየገመገመ እየሰራን ያለ ነው። ተክላይ አቃቢ ህግ ሰብስቦ ከፖሊስ እኛም የአዲስ አበባ ቢሮናን የሚኒስትር መስሪያ ቤቱን ጠቅላይ ፍርድ ቤቱን በተገኝበት ተዋይተናል። አቃቢ ህግ የራሱ ሚና ወስዷል። ጠቅላይ ፍርድ ቤት እኛ ሴቶችና ህጻናት ቅስቀሳ ላይ ሁሉም የሚመለከተው አካል የራሳችን ድርሻ ወስደን እየሰራን ያለ ነው። እዚህ ሀገራዊ ነው ብሎክ አደረጃጀት አለን። ሁሉም ሰው በየብሎኩ የተደራጀበትና ቮለንተሪ ሆኑ ከረብሻ የተወጣጡ ኮሚቴ ይችላሉ። እነዚህን ሊመራ የሚችል ኃይል ስልጠና ተሰጥቷል። በራሱ የብሎክ አደረጃጀት በዳይሬክተር ደረጃ በከተማ ተዋቅሯል። መንደር ነች። በውስን ብሎክ ላይ በደንብ እዛ ያለው ነዋሪ በደንብ ያውቁታል። ስለዚህ ለህብረተሰቡ ግንዛ ይሰጣሉና እናገኘዋለን የከተማው ነዋሪ በዚህ በብሎክ አደረጃጀት። ስለዚህ እነዚህ መሪዎቹ በየመንደራቸው አንዳንድ ድጋፍም ሲያስፈልገው ኮቪድ ጋር እነሱ ናቸው የሚያደርሱት ወደ ህብረተሰቡ። የመሰረተ ልማት አለ ድጋፍ የሚያስፈልጋቸው ሰዎች ከመደገፍ ጋር የተያዘች ነች። ስለዚህ ጥቃት መሰረት አድርገው በሰፈራቸው ሰላምና ጸጥታ ማላት ኮሚቴዋ ላይ አሁን ሰላምና ጸጥታ በሰፈሩ ላይ ጨለማ ቦታ ካለ ያንን ጨለማ ቦታ መብራት ከማስገባት ይሄ ኮሚቴም ከኛ ጋር ይሰራል ብዬ ነው ማስበው። ለሴቶች፣ ለህጻናት፣ ሌላም ወጣት ሊያስፈራ የሚችሉ ኤሪያዎች ካሉ እየተለዩ ለሴቶችና ለህጻናት ምቹ በገር ከተማ ምቹ እንድትሆን ማድረግ ጣይነት ያለው ስራ መሰራት ያለበት ነው። ተፈጠረው ግንዛቤ ላይ በሁሉም ቦታ ላይ እኛን የሚደግፍ አብሮ የሚሰራ የሚፈልግ ሀይል ነው እየበዛ ያለው። ስለዚህ በጣም ደስተኛ ነኝ።
የህፃናት ጥቃት ሲባል የወንዶች ህፃናት የወንድ ህፃናት ተጠቂዎችም እንዳሉበት በመናገር ወንድ ህፃናትን የሚቀበል ግብረሰናይ መጠለያ ከነገ ጀምሮ ስራ እንደሚጀምር አስታውቋል።
የወንድ ህፃናት አለ እንዲያውም ጥሩ ቶሎ ህክምና ካልተገኘ በጣም መጥፎ ነው። ተፈራ አንድ ልጅ የተደፈረ ካገኘሽ እዛ አካባቢ ሌላ የተደፈራታቸው ያ ሰው እነዚህ አንድ ልጅ ያለው ሰው የወንዶች የግብረሰደቡ በጣም መጥፎ ነው። አንድ ህፃናቶች ሲያድጉ ወደዛ አይነት ነገር እንዲሄዱ ነው የሚያደርገው። ዘርም አይተኩም በጤንነት መጥፎ ነው። ግብረሰደም ደግሞ በሃይማኖትም በባህላችንም በእኛ ጋር የተወገዘ ነው። ወንድ አሁን መጠለያ አለ አንድ ኦፕሪስ የሚባል ኤንጂኦ ነው የሚያስተዳድረው እና አሁን እሱ ራሱ ከኮቪድ ጋር መቀበል አቅቱቀበልም ነበር። አሁን ግን ልቀበል ነው ብለው ለመቀበል ዝግጅታቸው ሲያልፏል ዛሬና ነገር እንቀበላለን ብለው የነበረ ዛሬ ጠዋት ደውለው መወገዝ ያለበት ጉዳይ ነው።
አርቲስት ጸደኒያ ወላጆች ከልጆቻቸው ጋር በግልጽ መወያየትና ልጆቻቸው ጋር አብረው የሚውሉ ሰዎችንም እንዲያስተውሉ ትመክራለች።
ህጻናት ለሚያዘነብሉበት ምክንያት የታወቀ ነው። ህጻናቶች ላይ በቀላሉ ጫና ማድረስ ይቻላል፣ ማካለል ይቻላል፣ ማሰራራት ይቻላል። ስለዚህ ምንም ነገሮች ከግምት ውስጥ በመክተት ቤተሰቦችን ቢሆኑ ልጆቻቸውን ከመቼውም ጊዜ በላይ ልጆቻቸው መቅተው ማየት አለባቸው። በልጆቻቸው አካባቢ ያሉትን ሰዎች መቅተው ማወቅ አለባቸው። ሰዎች ከልጆቻቸው ጋር ቅርበት ያስፈልጋል። ቅርበት ትንሽ በፍቅር በመነጋገር መኮት ያስፈልጋል።
ሃሽታግ ዝም አልልም ባለፉት 10 ቀናት ውስጥ ከ19,000 በላይ የሚሆኑ ሰዎችን የድጋፍ ፊርማ ያሰባሰበ ሲሆን አሁንም ጥቃት ፈጻሚዎቹ ለወንጀል እስኪቀርቡና በወንጀለኛ መቅጫ ህጉ ላይ መሻሻል እስኪደረግበት ድረስ ግፊት ለማድረግ እየተንቀሳቀሰ ይገኛል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። ኤደን ገረመውን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከኛ ቀጥሎ የትግርኛ ስርጭት የአየር ሰዓቱን ይረከባል። በእኛ በኩል ሰላም፣ በደህና ደሩ።